ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሐሙስ መስከረም 5 2015 ዓ.ም ዝግጅታችን ጀመረ። ኢትዮጵያ በአፍሪካ ህብረት ለሚመራው የሰላም ሂደት ቁርጠኛ ነች ሲሉ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን አስታወቁ። በኢትዮጵያ በ40 ዓመታት ውስጥ ባልታየ ድርቅ ሳቢያ በሚሊዮኖች የሚቆጠሩ ከብቶች በመሞታቸው ሀገሪቱ ከ40 ቢሊዮን ብር በላይ እንዳጣች ምሁራን ተናግረዋል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት አብረናችሁንን፣ እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ከምሽቱ ዜና ጋር እንግዲህ ወልዴ ነኝ። ኢትዮጵያ በአፍሪካ ህብረት ለሚመራው የሰላም ሂደት ቁርጠኛ ነች ሲሉ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ገለጹ። አቶ ደመቀ ይህን ያሉት በአውሮፓ የውጭ ጉዳይ አገልግሎት የአፍሪካ ጉዳዮች ዳይሬክተር ከሆኑት ሪታ ላራንጂንሃ ጋር ትናንት በጽህፈት ቤታቸው በተወያዩበት ወቅት መሆኑን የውጭ ጉዳይ ሚኒስቴር አስታውቋል። ይሁን እንጂ የአፍሪካ ህብረት የሚመራውን የሰላም ሂደት እንደሚቀበል ህወሓት ላሳወቀው አቋም አቶ ደመቀ ምን ምላሽ እንደሰጡ የተባለ ነገር የለም። በተያያዘ ዜና የአውሮፓ ህብረት ትናንት ባወጣው መግለጫ የኢትዮጵያ መንግስት ባለፉት 2 ቀናት በመቀሌ የፈጸመውን የድሮን ጥቃት ህወሓት የአፍሪካ ህብረትን የሰላም ሂደት እንደሚቀበል ማሳወቁን ተከትሎ በኢትዮጵያ ለሰላም ያለውን ጭላንጭል ተስፋ ዳግም አደጋ ላይ የሚጥል ነው ብሏል። የአውሮፓ ህብረትን ጨምሮ የተለያዩ አካላት የሰላም ጥሪ ማቅረባቸውን የቀጠሉ ቢሆንም ውጊያው አሁንም እንደቀጠለ ነው። ጦርነቱ አሁን የሚገኝበትን ደረጃ አስመልክቶ በኢትዮጵያ መንግስት በኩል የተባለ ነገር ባይኖርም የትግራይ ኃይሎች ዋና አዛዥ ጄኔራል ታደሰ ወረደ ማክሰኞ ዕለት ለክልሉ ሚዲያዎች በሰጡት መግለጫ የኢትዮጵያና የኤርትራ ጦሮች ሽራሮንና አካባቢውን መቆጣጠራቸውን ገልጸዋል። አድማጮች፣ የዚህ ዘገባ ዝርዝር በዕለቱ አብይ ርዕስ ይቀርባል። የደቡብ አፍሪካው ፕሬዝደንት ሲሪል ራማፎሳ ከዩናይትድ ስቴትስ ፕሬዝደንት ጆ ባይደን ጋር ነገ አርብ በዋይት ሀውስ እንደሚገናኙና በንግድ ኃይልና ደህንነት ጉዳይ እንደሚነጋገሩ ታውቋል። በይፋ ባይገለጽም ሁለቱ አገራት በዩክሬን ወረራ ዙሪያ ስላላቸው ልዩነትም ሊነጋገሩ ይችላሉ ሲሉ ተንታኞች ገልጸዋል። ኬት ባርትሌት ከጆሃንስበርግ ያደረሰችንን ዘገባ ስመኝሽ የቆየት አቀርበዋለች።
የባይደን አስተዳደር ከአፍሪካ ጋር ያለውን ግንኙነት ዳግም ለማጠናከር በሚያደርገው ጥረት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቅርቡ ወደ አፍሪካ ተጉዘው ዋሽንግተን በአፍሪካ ዙሪያ የምታራምደውን አዲሱን ፖሊሲ ማስተዋወቃቸውን ተከትሎ ነው ራማፖሳ ለመጀመሪያ ጊዜ በዋይት ሀውስ ጉብኝት የሚያደርጉት። ብሊንከን በነሐሴ ወር ባደረጉት ጉዞ የደቡብ አፍሪካው አቻቸው ናሌዲ ፓንዶር ምዕራብ ሀገራት አፍሪካ የዩክሬንን ወረራ እንድታወግዝ ለማድረግ እያስገደዱ ነው ሲሉ ከሰዋቸው ነበር። ቦብ ዌኪሳ በደቡብ አፍሪካ ዩኒቨርሲቲ የአፍሪካ ማዕከል ዳይሬክተር ናቸው።
At that meeting, it was very clear that South Africa and
በዚያ ስብሰባ ላይ ደቡብ አፍሪካና ዩናይትድ ስቴትስ በብዙ ጉዳዮች ላይ የተለያየ መንገድና አቅጣጫ ላይ እንዳሉ ግልጽ ነበረ።
ወኪሳ አክለው ባይደንና ራማፖሳ አርብ ሲገናኙ የዩክሬን ጉዳይ በድጋሚ ሊነሳ ይችላል ያሉ ሲሆን ሁለቱ መሪዎች በጉዳዩ ላይ የሚያደርጉት ውይይት አስቸጋሪ ሊሆን እንደሚችልም ግምታቸውን አስቀምጠዋል።
Having taken a very clear position on
United States ለዩክሬን ያላትን ድጋፍና የሩሲያን ኃይሎች ከዩክሬን በማስወጣት ጉዳይ በግልጽ ያላት አቋም በግልጽ የተቀመጠ ነው። ስለዚህ ደቡብ አፍሪካ ቅኝቷን እንድታስተካክል ተጭና ልታግባባት ትችላለች።
በአመቱ መጀመሪያ የራሽያን ወረራ ለማውገዝ በተባበሩት መንግስታት ድርጅት በተደረገው ድምጽ አሰጣጥ ደቡብ አፍሪካ ድምጽ ተአቅቦ አድርጋ ነበር። ያንን ተከትሎ ባይደን ለራማፖሳ ባደረጉት የስልክ ጥሪ ሩሲያ በዩክሬን ላይ ላደረገችው ወረራ ግልጽና የተጠናከረ ዓለም አቀፍ ምላሽ እንደሚያስፈልግ አስረግጠው መናገራቸውን ዋይት ሃውስ ባወጣው መግለጫ አስታውቋል። ከሩሲያ ጋር የንግድ ልውውጥ የሚያደርጉ ሀገራት ላይ ማዕቀብ እንዲጣል የሚያደርጉን ህግ የአፍሪካ ሀገራት በዩክሬን ጉዳይ ከአሜሪካ ጎን ሆነው ድምጽ ባለመስጠታቸው እንደሚወሰድባቸው የቀጣት ርምጃ አድርገው ይቆጥሩታል። በመጪው ህዳር ባይደን የአሜሪካና አፍሪካ መሪዎች ስብሰባ በዋሽንግተን ያካሄዳሉ ተብሎ ይጠበቃል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በዩናይትድ ስቴትስ የባቡር መንገድ ኩባንያ ሰራተኞች የሥራ ማቆም አድማ ሊያደርጉ መነሳታቸው የአገሪቱን የሸቀጥ ስርጭት ያስተጓጉላል የሚል ስጋት እያየለ በመጣበት በዚህ ወቅት ኩባንያዎቹና የሰራተኛ ማህበራቱ ጊዜያዊ ስምምነት ማድረጋቸውን ፕሬዚደንት ጆ ባይደን አስታወቁ። ፕሬዚደንቱ ዛሬ ጠዋት እንዳስታወቁት የሰራተኛ ማህበራቱና ኩባንያዎቹ የተሻለ ክፍያና የሥራ ሁኔታን በተመለከተ ስምምነት ላይ መድረሳቸው በመላ ሀገሪቱ ሊደረግ የነበረው የሥራ ማቆም አድማ ተገቷል። ለባቡር መንገድ ሰራተኞቹ ድል ያስገኘ ስምምነት ነው። እነዚህ ሰራተኞች በኮቪድ ወረርሽኝ ወቅት አሜሪካውያን የሚያስፈልጋቸውን ነገር ቤታቸው ድረስ እንዲደርስ በማድረጋቸው አስቸጋሪ ዓመታትን እንድናልፍ ረድተውናል ብለዋል ባይደን። የሰራተኛ ጉዳዮች ሚኒስትር ማርቲ ዋልሽ በትዊተር እንዳስታወቁት ስምምነቱ የተደረሰው በሰራተኛ ማህበራቱና በኩባንያዎቹ መካከል ለ20 ሰዓታት ድርድር ከተደረገ በኋላ ነው። ስምምነቱ የሰራተኞችን፣ የንግድ ድርጅቶችንና የሀገሪቱን የኢኮኖሚ ፍላጎት ያገናዘበ መሆኑን ጨምረው ገልጸዋል። የተዘረጋው የባቡር መንገድ ስርዓት ለአቅርቦት ሰንሰለቱ ወሳኝ በመሆኑ መስተጓጎሉ በኢንዱስትሪዎች፣ ተጓዦችና በመላው ሀገሪቱ በሚገኙ ቤተሰቦች ላይ አሉታዊ ተጽዕኖ ያስከትል ነበር ሲሉ አክለዋል ዋልሽ። የሰራተኛ ማህበራቱ የተሻለ ክፍያና የሥራ ሁኔታን እንዲሁም የሐኪም ቀጠሮ የመሰሉ ጉዳዮችን ለማከናወን እንዲችሉ የተሻለ የሥራ ፈረቃ እንዲኖራቸው ጠይቀው ነበር። ጊዜያዊ ስምምነቱ ተግባራዊ እንዲሆን የማህበራቱ አባላት ማጽደቅ እንዳለባቸው ታውቋል። የቻይናው ፕሬዝደንት ሺ ጂንፒንግ ከሩሲያ አቻቸው ቭላድሚር ፑቲን ጋር በዩክሬን እየተካሄደ ስላለው ጦርነት እንዲሁም በታይዋን ምክንያት የተፈጠረውን ውጥረት በተመለከተ ለመነጋገር ሲልክ ሮድ በተሰኘችው በጥንታዊቷ የኡዝቤክስታን ከተማ ዛሬ ተገናኝተዋል። ሁለቱ መሪዎች በተጨማሪም ኃያልነቷ እያደገ በመጣችው ቻይናና በተፈጥሮ ሀብት በበለጸገችው ሩሲያ መካከል ስለሚደረግ ወዳጅነትና ትብብር ጉዳይ ላይ ይነጋገራሉ ሲል ሮይተርስ ከስፍራው ዘግቧል። ከኮቪድ-19 ወረርሽኝ በኋላ ለመጀመሪያ ጊዜ ወደ ውጭ ሀገር የተጓዙት ሺ ጂንፒንግ ማዕከላዊ እስያ የገቡት ትናንት ሲሆን ይህም የቻይና ኮሚኒስት ፓርቲ በሚቀጥለው ወር ጉባኤውን ከማካሄዱ ቀደም ብሎና ሺ ጂንፒንግ ለሶስተኛ የአምስት ዓመት ስልጣን ዘመን እንደሚመርጥ በሚጠበቅበት ሰዓት ነው። በዚህም ሺ ጂንፒንግ ከማኦ ዜዱንግ በኋላ ረጅምና ከፍተኛ ስልጣንን የተቆጣጠሩ የቻይና መሪ ይሆናሉ ተብሏል። ሁለቱ መሪዎች ከዚህ በፊት የተገናኙት ሩሲያ ዩክሬንን ከመውረሯ ጥቂት ሳምንታት ቀደም ብሎ ሲሆን ምንም ገደብ የሌለው ትብብር ለማድረግ እንዲሁም ከምዕራቡ ዓለም በተቃራኒ ለሚያደርጉት ትብብር ፊርማቸውን አኑረው ነበር። ፑቲን ወደ ዛሬው ስብሰባ የገቡት ከቀዝቃዛው ጦርነት ወዲህ ሀገራቸው ከምዕራቡ ዓለም ጋር ፍጥጫ ውስጥ ከዶለውና 7 ወራትን ካስቆጠረው የዩክሬን ጦርነት እየተካሄደ ባለበት ሁኔታ ነው። ፑቲን እስካሁን ጦራቸው ከሰሜን ምስራቅ ዩክሬን ሽንፈት ገጥሞት እየለቀቀ ስላለበት ሁኔታ በአደባባይ አስተያየት ሰጥተው አያውቁም። ሁለቱ መሪዎች በኡዝቤክስታን የተገኙት የሻንጋይ ትብብር ድርጅት ጉባኤ የተባለውን ስብስብ ለመታደም ሲሆን ይህም ስብስብ ሩሲያ፣ ቻይና፣ ህንድ፣ ፓኪስታንና 4 የማዕከላዊ እስያ አገሮችን ያካተተ ነው። ኢራንም ስብስቡን ለመቀላቀል ዛሬ ፊርማዋን አኑራለች። ፑቲን በኡዝቤክስታን ቆይታቸው የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲን ጨምሮ ከበርካታ የእስያ አገራት መሪዎች ጋር ይገናኛሉ ተብሏል። በመጨረሻም አድማጮች፣ የዩናይትድ ስቴትስ የፍትህ ሚኒስቴር 3 ኢራናውያንን በሳይበር ወንጀል ከሷል። ግለሰቦቹ አሜሪካና ሌሎች አገራት በሚኖሩ በመቶ የሚቆጠሩ ተጠቂዎች አውታር ውስጥ ሰብሮ በመግባትና በሚጭኑት ፕሮግራም አማካኝነት እዛው በመቆየት ተጠቃሚዎችን ከኔትወርክ የማስወጣት፣ አገልግሎትን የማቋረጥና መሰል ችግሮችን ፈጥረዋል ተብሏል። ከተጠቂዎቹ መካከል በአሜሪካ የምትገኘው የኒው ጀርሲ ከተማ ጽህፈት ቤት፣ 2 የሂሳብ አያያዝ ድርጅቶች፣ ሁለት የኃይል ኩባንያዎች በዋሽንግተን ግዛት የሚገኝ የመንግስት ቤቶች አስተዳደር ቢሮና በፔንሲልቬኒያ የሚገኝ ከቤት ውስጥ ጥቃት ያመለጡ ዜጎች መጠለያ ይገኙበታል። በኒውጀርሲ የዩናይትድ ስቴትስ መንግስት ጠበቃ የሆኑት ፊሊፕ ሴሊንገር እንዳሉት ተጠርጣሪዎቹ በኮምፒውተር ስርዓት ውስጥ የሚገኙ የተጠቂዎቹን መረጃዎች በመቆለፍ መልሰው ማግኘት እንዳይችሉ አድርገዋል። ክሱ ተጠርጣሪዎቹ የኢራንን መንግስት በመወከል የፈጸሙት ድርጊት መሆኑን ባያመለክትም የአሜሪካ የደህንነት ተቋማት ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው ወገኖች በመረጃ መረብ በኩል እየጨመረ የመጣ እንቅስቃሴ በማድረግ ላይ ናቸው ሲሉ ማስጠንቀቂያ አውጥተዋል። የአሜሪካ ግምጃ ቤት በበኩሉ የሁለቱን ተከሳሾች የቢትኮይን አድራሻ በጥቁር መዝገብ ውስጥ ማስፈሩን አስታውቋል። የአሜሪካ የህግ አስከባሪዎች ግለሰቦቹ በመፈለግ ላይ መሆናቸውንና ኢራን ውስጥ ሳይገኙ አይቀርም የሚል እምነት እንዳላቸው ተናግረዋል። ሦስቱ ግለሰቦች ያሉበትን ለጠቆመ 10 ሚሊዮን ዶላር ሽልማት እንደሚሰጥ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታውቋል። አድማጮች፣ ለምሽቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁ ቆዩ። መልካም ምሽት።
እንግዱ ወልዴን ለዓለም ዜናዎች አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ መስከረም 5 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት።
የመዋቅር ጥያቄ የህዝብ ሞት፣ የህዝብ መፈናቀል፣ የጸጥታ አካላትንም መሞት ያስከተለ በጣም አሳዛኝ ነገር ነው። የደቡብ ክልል 2014 ዋናው ጉዳይ
የሰማችሁት ባለፈው ዓመት በደቡብ ክልል የተከናወኑ ጉዳዮችን ከሚያስቃኘው ፕሮግራማችን የተቀነጨበውን ነው። በሁለተኛው አጋማሽ እንመለስበታለን። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። አሁን ቀዳሚ ወደሚሆነው አብይ ርዕስ ዘገባችን እንለፍ። ኢትዮጵያ በአፍሪካ ህብረት አደራዳሪነት ለሚመራው የሰላም ሂደት ቁርጠኛ ነች ሲሉ የኢትዮጵያ ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን አስታወቁ። አቶ ደመቀ ይህን ያሉት በአውሮፓ የውጭ ጉዳይ አገልግሎት የአፍሪካ ጉዳዮች ዳይሬክተር ከሆኑት ሪታ ላራንጂሃ ጋር ትላንት በጽህፈት ቤታቸው በተወያዩበት ወቅት መሆኑን የውጭ ጉዳይ ሚኒስትር አስታውቋል። ይሁን እንጂ የአፍሪካ ህብረት የሚመራውን የሰላም ሂደት እንደሚቀበል ህወሓት ላሳወቀው አቋም አቶ ደመቀ ምን ምላሽ እንደሰጡ የተባለ ነገር የለም። በተያያዘ ዜና የአውሮፓ ህብረት ትላንት ባወጣው መግለጫ የኢትዮጵያ መንግስት ባለፉት 2 ቀናት በመቀሌ የፈጸመውን የድሮን ጥቃት ህወሓት የአፍሪካ ህብረትን የሰላም ሂደት እንደሚቀበል ማሳወቁን ተከትሎ በኢትዮጵያ ለሰላም ያለውን ጭላንጭል ተስፋ ዳግም አደጋ ላይ የሚጥል ነው ብሏል። የአውሮፓ ህብረትን ጨምሮ የተለያዩ አካላት የሰላም ጥሪ ማቅረባቸውን የቀጠሉ ቢሆንም ውጊያው አሁንም እንደቀጠለ ሲሆን የትግራይ ኃይሎች አዛዥ ጀነራል ታደሰ ወረደ ማክሰኞ ዕለት ለክልሉ ሚዲያዎች በሰጡት መግለጫ የኢትዮጵያና የኤርትራ ጦር ሽራሎንና አካባቢውን መቆጣጠሩን ገልጸዋል። ጦርነቱ አሁን በሚገኝበት ደረጃ አስመልክቶ በኢትዮጵያ መንግስት ግን የተባለ ነገር የለም። ኬኔዲ አባተ ዝርዝር አለው።
ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ትናንት መስከረም 4 በአውሮፓ የውጭ ጉዳይ አገልግሎት የአፍሪካ ጉዳዮች ዳይሬክተር ሪታ ላራንጂሃ ጋር በተወያዩበት ወቅት ኢትዮጵያ በአፍሪካ ህብረት ለሚመራው የሰላም ሂደት ቁርጠኛ ነች ስለማለታቸው ከሚኒስቴሩ ያገኘነው መረጃ ያመለክታል። ድርድሩን አስመልክቶ አቶ ደመቀ የሰጡት ይህ አስተያየት ህወሓት ተኩስ ለማቆምና በአፍሪካ ህብረት ለሚመራው የሰላም ድርድር ዝግጁ ነኝ ካለ በኋላ በፌዴራሉ መንግስት በኩል ለመጀመሪያ ጊዜ የተሰጠ አስተያየት ቢሆንም ለህወሓት ውሳኔ ምን ምላሽ እንደሰጡ ግን የውጭ ጉዳይ ሚኒስቴር ያለው ነገር የለም። ይሁን እንጂ ሁለቱ አካላት ባደረጉት ውይይት ላይ ግጭቱን በሰላማዊ መንገድ ለመፍታት የአውሮፓ ህብረት ድጋፍ እንደሚያደርግ ያላቸውን እምነት አቶ ደመቀ የገለጹ ሲሆን የአውሮፓ ህብረት በአፍሪካ ህብረት የሚመራውን የሰላም ሂደት እንደሚደግፍ በህብረቱ የውጭ ጉዳይ አገልግሎት የአፍሪካ ጉዳዮች ዳይሬክተሯ ማረጋገጣቸው ተመልክቷል። በተያያዘ ዜና የአውሮፓ ህብረት ትናንት ባወጣው መግለጫ የትግራይ ክልል መንግስት በ18 በአስቸኳይ ግጭት ለማቆምና በአፍሪካ ህብረት ለሚመራው የሰላም ሂደት ዝግጁ መሆኑን ማሳወቁ ከዚህ ቀደም በፌደራል መንግስትም ተመሳሳይ አቋም በመኖሩ ጦርነቱን ለማቆም በድርድር ላይ የተመሰረተ ዘላቂ የተኩስ አቁም ስምምነት ላይ ለመድረስና ቀጥተኛ ውይይት ለማድረግ እድል የሚፈጥር እንደሆነ ገልጿል። ይሁንና አለ የህብረቱ መግለጫ፣ ይሁንና ትናንትና ከትናንት በስቲያ መቀሌ ላይ የተፈጸሙ ሁለት የድሮን ጥቃቶች የነበረውን በጣም ጥቂት የሰላም ጭላንጭል አደጋ ላይ የሚጥሉ በመሆኑ ልናዝን ይገባል ብሏል። በሁለቱ ቀናት ከተፈጸሙት የድሮን ጥቃቶች መካከል የትናንቱ ጠዋት 1 ሰዓት ከ40 እና 2 ሰዓት ከ50 ደቂቃ ላይ ሁለት ጊዜ በመቀሌ አዲያቂ ክፍለ ከተማ ዳግማምሳል በተባለ መንደር በሚገኝ መኖሪያ ቤት ላይ መፈጸሙን የገለጸው መቀሌ የሚገኘው የቪኦኤ ዘጋቢ ሙሉጌታ አጽብሃ በጥቃቱ 10 ሰዎች መገደላቸውንና 13 ሰዎች መቁሰላቸውን ገልጿል። በጥቃቱ ተጎድተው አይደር ሪፈራል ሆስፒታል ከተወሰዱ 18 ሰዎች መካከል 5ቱ መሞታቸውን ከሆስፒታሉ ዋና ዳይሬክተር ዶክተር ክብሮም ገብረስላሴ ማረጋገጡን በዘገባው የጠቀሰ ሲሆን ሌሎች የሞቱ 5 ሰዎች ደግሞ ወደ መቀሌ ሆስፒታል እንደገቡ የሆስፒታሉ ስራ አስኪያጅ ዶክተር ፊሊሞን መስፍን ተናግረዋል ብሏል። ጥቃቱ በተፈጸመበት ቦታ ተገኝቶ እንደነበረም የገለጸው ሙሉጌታ የሞቱ ሰዎች በቤቱ በርና በመንገድ ላይ ወድቀው ማየቱን ገልጿል። ይሁን እንጂ በተከታታይ ለቀረቡት የድሮን ጥቃት ክሶች ከኢትዮጵያ መንግስት በኩል እስካሁን ምንም አይነት ምላሽ አልተሰጠም። መንግስት ከዚህ ቀደም ለቀረበው ተመሳሳይ ውንጀላ በሰጠው ምላሽ ግን አየር ኃይል ወታደራዊ ኢላማዎችን ብቻ ለይቶ እንደሚያጠቃ ገልጾ ህወሓት ሆን ብሎ ሐሰተኛ ሬሳ የያዙ የሚመስሉ ከረጢቶችን ሰዎች በሚገኙበት ቦታ በማስቀመጥ ቁጣ ለመቀስቀስ ሞክሯል በማለት መክሰሱ ይታወሳል። የአውሮፓ ህብረት የሰሜን ኢትዮጵያን ጦርነት በሚመለከት ባወጣው በትናንቱ መግለጫው ኤርትራ የምትጫወተው ሚና አሁንም በኢትዮጵያ ሰላም ለማምጣት የሚደረገውን ጥረት ማደናቀፉን ቀጥሏል ሲል ኮንኗል። የሰላም ንግግር ብቸኛው መፍትሄ ነው ያለው የአውሮፓ ህብረት አዲሱን የኢትዮጵያ አመት ሰላማዊ ማድረግ እንዲቻል ጊዜ ሊባክን አይገባም ብሏል። ሁለቱም ተፋላሚ ወገኖች ይህንን እድል በፍጥነት ተጠቅመው ጦርነቱን እንዲያቆሙና በድርድር ዘላቂ የተኩስ አቁም ስምምነት ላይ እንዲደርሱ በመጠየቅ በአፍሪካ ህብረት የሚመራውን የሰላም ጥረት እንደሚደግፍም አስታውቋል። የአውሮፓ ህብረትን ጨምሮ የተለያዩ አካላት የሰላም ጥሪ ማቅረባቸውን የቀጠሉ ቢሆንም ጦርነቱ ግን አሁንም እንደቀጠለ ነው። ለጦርነቱ ተባብሶ መቀጠል ሁለቱም ወገኖች አንዳቸው ሌላኛቸውን ተጠያቂ ያደርጋሉ። የፌደራሉ መንግስት ህወሓት በተለያዩ ግንባሮች ጦርነቱን ማስፋፋቱን አስመልክቶ ከሁለት ሳምንታት በፊት ከሰጠው መግለጫ ውጭ ስለ ጦርነቱ ምንም አይነት መግለጫ ባይሰጥም ትግራይን በመምራት ላይ የሚገኙ የክልሉ ባለስልጣናት ግን መንግስት ጥቃቱን እያስፋፋ ነው የሚል ክስ ማቅረባቸውን አሁንም ቀጥለዋል። የትግራይ የውጭ ጉዳዮች በሚል የተገለጸ ቢሮ ባወጣው መግለጫም በተለያዩ ግንባሮች ከባድ ውጊያዎች ሲካሄዱ መቆየታቸውን አመልክቷል። የኢትዮጵያ መከላከያ ሰራዊት የአማራ ኃይሎችና የኤርትራ ጦር በቅንጅትና በተናጠል ውጊያ ከፍተውባቸዋል ካላቸው ግንባሮች መካከልም አዲያቦ፣ አዲያርቃይ፣ ሰቆጣና የደቡብ ግንባር ይገኙበታል። የትግራይ ኃይሎች ዋና አዛዥ ጀነራል ታደሰ ወረደ ማክሰኞ መስከረም 3 2015 ዓ.ም ለክልሉ ሚዲያዎች በሰጡት መግለጫ ደግሞ በተለያዩ ግንባሮች የተከፈቱ ጥቃቶችን በመመከት ላይ እንደሚገኙ አብራርተዋል። ዋና አዛዡ በማብራሪያቸው ከኤርትራ አቅጣጫ የመጣ ያሉት የኢትዮጵያና የኤርትራ ጦር ሽራሮንና አካባቢውን መቆጣጠሩን ገልጸዋል። በምዕራብ በኩል አዲርቃይ፣ አደመይቲ፣ ሐልነብሪና አካባቢው በኢትዮጵያ መከላከያ መያዛቸውንና ማይጸብሪን ለመያዝ ጥቃት መቀጠሉንም ጀነራል ታደሰ ተናግረዋል። አዲርቃይ በመከላከያ ሰራዊት ቁጥጥር ስር መዋሉን ከቤተሰቦቹ እንዳረጋገጠ በሰሜን ጎንደር ዳባት ወረዳ በሚገኝ አንድ የተፈናቃዮች ጣቢያ እንደሚኖር የነገረን አስተያየት ሰጭም ገልጿል።
ሸቱ መኳን ትባላለሁ። እዚህ ዳባት ከመላኩ ተፈናቃዩ ካምፕ ነው ያለው። ከአድርቃይ ማለት ነው። አድርቃይ ወረዳ ነው። እና አሁን ያለበት ሁኔታው የኢትዮጵያ መከላከያ አለ አይደል? ልዩ ኃይል ወይም መከላከያም ያው በእኛ ኃይል ወታደር ላይ ያው ቁጥጥር መሆኑን አውቃለሁ።
እንዴት አወቅ?
ያው እኔ የምኖረው በዚህ ተፈናቃይ ነው፣ ግን ቤተሰብ ምናምን ስለሚደውልልኝ በቃ እንደዚህ የጠላት ኃይል ለጥቋል ደህና ነን ምናምን ስለሚሉኝ።
መቼ ነው የተለቀቀ ያሉ?
የተለቀቀውማ እንግዲህ ከሳምንት ልፍ ይላል፣ ያው ወደ 2 ሳምንት አካባቢ ይሆናል።
እና እዛ አሁን ስልክ ይሰራል?
ከሬ ላይ ወጥቶ ይሰራል። አንዳንዴ የማይሰራበት ሰዓት ደግሞ አለ። እነሱ ሲደውሉ ያገኙኝ ያው ባለው ሁኔታ ሲነግሩኝ ያው ሰላም እንደሆነና እነሱ ደና እየኖሩ መሆኑን ነው የሚያሳውቁ።
የትግራይ ኃይሎች ዋና አዛዥ ጀነራል ታደሰ በቆቦ ግንባር የያዟቸውን ዞብልን፣ ወርቄን፣ ጎብየን፣ ባላጎና ተጉለሽን የመሳሰሉ አካባቢዎችን ደግሞ አሁንም ተቆጣጥረው እንደሚገኙ ገልጸው የኢትዮጵያ መከላከያና የአማራ ኃይሎች እነዚህን አካባቢዎች ለማስለቀቅ ጳጉሜ 3 2014 ዓ.ም መጠነ ሰፊ ያሉትን ጥቃት ከፍተው ነበር ብለዋል። የኢትዮጵያ መንግስት የመጨረሻ ግቡ ህወሓትን ትጥቅ ማስፈታት ነው ሲሉም ጀነራል ታደሰ ተናግረዋል። ይሁን እንጂ ጦርነቱ ዳግም በተቀሰቀሰበት ወቅት የህወሓት ኃይሎች በፈጸሙት ወረራ በሰሜን ወሎ የቆቦ ከተማንና አካባቢውን ይዘዋል ሲል ከሰጠው መግለጫ ውጭ ጦርነቱን አስመልክቶ ስላሉ ለውጦች ከዚያ በኋላ የኢትዮጵያ መንግስት ያለው ነገር የለም። ይህንኑ አስመልክቶ በህወሓት ባለስልጣናት ለሚሰጡ መግለጫዎችና ክሶችም ምላሽ አልሰጠም። በሌላ በኩል የኢትዮጵያ የሰላም ሚኒስቴር ሚኒስትር ዴታ አቶ ታዬ ደንደአ ግን ምንም አይነት የሰላም ንግግር ከመደረጉ በፊት የትግራይ መከላከያ ኃይል የሚባል አካል ትጥቅ መፍታት አለበት ሲሉ አቋማቸውን አንጸባርቀዋል። ይህ አቶ ታዬ ያንጸባረቁት አቋም የመንግስት ስለመሆን አለመሆኑ ግን የታወቀ ነገር የለም። ህወሓት የአፍሪካ ህብረት መራሹን የሰላም ሂደት እንደሚቀበል ማሳወቁን አስመልክቶ የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት ሄርማን ኮን በትዊተር ገጻቸው በሰጡት አስተያየት ደግሞ ህወሓት ከአፍሪካ ህብረት የሰላም ሂደት መጠበቅ የሚችለው የተሻለው ነገር እንቅስቃሴውን መተውና ለአመራሮቹ ምህረት ማግኘት ነው የሚል ጽሑፍ አስፍረዋል። ህወሓት በበኩሉ ከዚህ ቀደም በሰጣቸው መግለጫዎች የሰላም ድርድር ቢደረግ እንኳን የትግራይ መከላከያ ኃይል በሚል የሚጠራውን ኃይሉን ትጥቅ እንደማያስፈታ መግለጹ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የዓለም መሪዎች የሚሰባሰቡበት የዘንድሮ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የሚከፈተው የእንግሊዝ ንግስት ኤልሳቤጥ ቀብር ጥላውን ባጠላበትና የዩክሬን ጦርነት ወሳኝ ምዕራፍ ላይ ሊደርስ ይችላል በተባለበት ወቅት ነው። በመንግስታቱ ድርጅት የአሜሪካ ድምጽ ዘጋቢ ማርግሬት በሽር ተጨማሪ ዘገባ አላት። ደረጀ ደስታ እንደሚከተል ያቀርበዋል።
መስከረም 9/2015 ዓመተ ምህረት የሚካሄደው የዳግማዊት ንግስት ኤልሳቤጥ ቀብር በ77ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ለሚገኙት መሪዎች የፕሮግራም መጨናነቅ ፈጥሯል። በንግስቲቱ ቀብር ላይ የሚገኙት መሪዎች ከለንደን ወደ ኒውዮርክ ጉዞ ላይ ሊሆኑ ስለሚችሉም የአንዳንዶቹ ንግግሮችና ስብሰባዎች መርሃ ግብር መቀየር ሊኖርበት ይችላል። የዘንድሮው ጉባኤ የሚካሄደው ትልቅ አደጋ ላይ ባለንበት በዚህ ወቅት ነው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ።
Our world is blighted by war, battered by climate chaos.
ዓለማችን በጦርነት ተመሰቃቅላለች፣ በአየር ንብረት ቀውስ በተደጋጋሚ ተመታለች፣ በጥላቻ ተጎድታለች፣ በድህነት በረሃብና እኩልነት እጦት ተሸማቃለች።
ምናልባት ወሳኝ ወታደራዊ ሁኔታ ሊታይበት ይችላል የተባለው ሩሲያ ዩክሬን ላይ የምታካሄደው ጦርነት በዓመታዊ ጉባኤው ላይ ትልቁን ስፍራ መያዙ አይቀርም። የተባበሩት መንግስታት የጸጥታው ምክር ቤት በውጭ ጉዳይ ሚኒስትሮች ደረጃ የጦርነቱን ወቅታዊነት ለመገምገም ዛሬ ሐሙስ እንደሚሰበሰብ ተገልጿል። በዛፖርዣ የኒውክሌር ማብለያ ተቋም ያለው ሁኔታ የተለየ ትኩረት እንደሚያገኝም ተመልክተዋል።
በእሳት እየተጫወትን ነው። ከኒኩሌር አደጋ አንዲት ስንዝር ርቀት ላይ በሆንበት ሁኔታ ልንቀጥል አንችልም። የዛፖሮዥያ ኒኩሌር ማብለያ ተቋም በደህንነት ቋፍ ላይ ይገኛል።
ምዕራባውያን ባለስልጣናት በበኩላቸው ጦርነቱ እየገፋ ሲሄድ እያመነቱ ሊሆኑ የሚችሉ አንዳንድ አገሮች ድጋፋቸው የበለጠ እንዲጠናከር ይፈልጋሉ። ሪቻርድ ጎዋን በዓለም አቀፉ የቀውስ ተከታታይ ቡድን የተባበሩት መንግስታት ክፍል ዋና ዳይሬክተር ናቸው።
African and Asian countries have security relationships with Russia or economic relationships.
ዞቹ የአፍሪካና እስያ ሀገሮች ከሩሲያ ጋር የደህንነት ወይንም የኢኮኖሚ ግንኙነት አላቸው። መጋቢት ላይ ወረራውን ለመንቀፍ ፈቃደኞች የነበሩ ቢሆኑም በተባበሩት መንግስታት መድረክ ከሞስኮ ጋር ጸብ ውስጥ መግባትን ለመቀጠል አይፈልጉም።
ፊትም ቢሆን አልፎ አልፎ የሚገኙት የሩሲያ ፕሬዝደንት ቭላድሚር ፑቲን በዘንድሮው ዓመታዊ ጉባኤ ላይ አይገኙም። የዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪም ይገኙ እንደሆነ በእርግጠኝነት አይታወቅም። እናም በጉባኤው ላይ ጦርነቱን አስመልክቶ ትልቅ ውጤት ይኖራል ተብሎ አይጠበቅም። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዥ እንዲህ ብለዋል።
But I have no illusions.
አሁን ባለው ሁኔታ የሰላም ስምምነት ላይ የሚደርሱበት እድል እጅግ አነስተኛ ነው። እዚህ ላይ ምንም ብዥታ የለኝም።
ሩሲያና ዩክሬን ዋነኞቹ የምግብ አምራች አገሮች ስለሆኑ ጦርነቱ የዓለም ምግብ ቀውስን አባብሷል። የአቅርቦት ሰንሰለት መቋረጥና የምግብ ዋጋ መናር በ40 ዓመት ውስጥ ለከፋው ድርቅ በመጋለጥ ላይ ያለውን የአፍሪካ ቀንድ ሁኔታ እንዲባባስ አድርጓል። እስከ 20 ሚሊዮን የሚደርሱ ሰዎች ለከባድ የረሃብ አደጋ ተጋልጠዋል። የረሃብ ቸነፈር በሶማሊያ ወደ 8 ሚሊዮን የሚጠጉ ሰዎች ላይ እያንዣበበ ነው። በሶማሊያ የድርቁ ምላሽ ልዩ መልእክተኛ አብዱራህማን አብዲ ሻኩር እንዲህ ይላሉ።
The famine is real and it's happening.
የረሃቡ ቸነፈር እውነት ነው፣ እየደረሰም ነው።
የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ችግሩን ለመቅረፍ ከሚካሄዱት በርካታ ስብሰባዎች አንዱ የሆነውን ከፍተኛ የዓለም አቀፍ ምግብ ዋስትና ጉባኤ ይመራሉ ተብሎ ይጠበቃል። የተባበሩት መንግስታት ዋና ጸሐፊ በቅርቡ በደረሰው ከባድ የጎርፍ አደጋ 1/3 የአገሪቱ ክፍል የተጎዳባት ፓኪስታንን ጎብኝተው ገና መመለሳቸው ነው። በመሪዎች አጀንዳ ላይ የአየር ንብረት ለውጡን አስመልክቶ የሚወሰዱ እርምጃዎችን ማየት ይፈልጋሉ ተብሎ ይጠበቃል።
What is happening in Pakistan demonstrates the sheer inadequacy.
በፓኪስታን የደረሰው ነገር ለአየር ንብረት ቀውሱ የተሰጠው ምላሽ በግልጽ በቂ አለመሆኑንና በውስጡ ክህደትና ኢፍትሃዊነት ያዘለ መሆኑን አሳይቷል።
የኮቪድ-19 ወረርሽኝ ከጀመረበትና ትኩረት ከሚሹ ጉዳዮች ተነጥለው ይበልጥ አንገብጋቢ የሆኑ ጉዳዮች እንዲታገሉ ከተደረገበት እንደ አውሮፓ አቆጣጠር ከ2020 በኋላ መሪዎች በጠቅላላ ጉባኤው ላይ በአካል ሲሳተፉ ይህ የመጀመሪያቸው ነው።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን የሚሆነው ባለፈው ዓመት የተከናወኑ ሁኔታዎችን መለስ ብለን የምንቃኝበት በተከታታይ ከምናቀርብላችሁ መሰናዶች አንዱ ወደ ሆነው ዘገባ ነው። ወደ ደቡብ ክልል ይወስደናል። ያለፈው 2014 ዓመተ ምህረት በተለይ በደቡባዊ የኢትዮጵያ ክፍል በክልል የመደራጀት እና ሌሎች የአስተዳደር መዋቅር ጥያቄዎች ጎልተው የታዩበት አንዳንዴም ለግጭትና ለሰው ሕይወት መጥፋት ምክንያት የሆኑበት ነበር። በ2010 ዓመተ ምህረት የተካሄደውን የመንግስት ለውጥ ተከትሎ ሲዳማ ክልልነት ከተደራጀ በኋላ በደቡብ ከሚገኙ ዞኖች 11ዱ በክልል የመደራጀት ጥያቄ በይፋ አቅርበዋል። ጥያቄዎቹ ለግጭትና ለሰው ሕይወት መጥፋት ምክንያት መሆናቸው አሳሳቢ መሆኑን የሚገልጹ ምሁራን የሀገሪቱን ሕገ መንግስት መፈተሽና አንዳንድ አንቀጾችን ማሻሻል እንደሚያስፈልግ ይናገራሉ። የደራሼ ልዩ ወረዳ፣ የኮንሶ ዞን፣ የደቡብ ኦሞ ዞንና የአሌ አካባቢዎች የአስተዳደር መዋቅር ጥያቄ ከተነሳባቸውና የሰው ሕይወት ከጠፋባቸው አካባቢዎች መካከል ናቸው። ቀጣዩ ዘገባ ዮናታን ዘብዲዮስ ዓመቱን መለስ ብሎ የሚያስቃኝበት ዘገባ ነው።
ባለፈው ዓመት ከሚያዝያ ወር አጋማሽ ጀምሮ የተባባሰው የደራሼ ልዩ ወረዳ ግጭት ሰለባ የሆኑትና የጋቶ ቀበሌ ነዋሪ መሆናቸውን የተናገሩት አቶ ተፈራ ታከለም ኑሯቸው እንደተመሰቃቀለባቸው ተናግሯል።
2014 ለእኛ በጣም አስቸጋሪ ወቅት ነው። በጣም ከባድ ወቅት ነው። በቃ ሰው የሰው ልጅ ላይ እንዳይደርስ እንደዚህ የሰው ጠላት ላይ እንዳይደርስ እንደዚህ አይነት እኛ አሳለፍ ነው። በስቃይ እና በመከራ ነው አሳለፍ ነው 2014። አሁን ሰው ከቤት ንብረቱ ተሰዶ በስቃይ በመከራ በረሃብ በርዛል። በቃ አለ አይደለም የራሱ ንብረት እያለ ጥሎ በቃ እንደዚህ ወድሞበት እንደገና በጫካ በዱሩ ሲንከራተት እና እስካሁንም በቃ ሙሉ በሙሉ ሰው አላገገመም። በቃ በጣም በመከራ ነው አሳለፍ ነው ማለት ይቻላል በአጭሩ።
ሌሎች የአካባቢ ነዋሪዎች የደረሰባቸው ጉዳትም ከፍተኛ እንደነበር ገልጿል። ተፈራም
ኑሮ በቃ መንግስትም በመጀመሪያ ላይ ችላ ብሎ ነበረ። በቃ ለሶስት ወር ያህል በቃ ያለ እርዳታ ቆይተን ነበር። አሁን ከዛ በኋላ ነው ትንሽ ትንሽ እርዳታም እየተሰጠ ነው እንጂ ሙሉ በሙሉ አሁንም ሰው አልገባም። አሁንም ያው ገና በ2015 በዚህ አመት ነው እንግዲህ የምናየው እንጂ በቃ አብዛኛው ሰው አሁንም በስደት ላይ ነው አለ። በቃ ጠቅላላ
በደቡብ ኦሞ ዞን ደቡብ አሪ ወረዳ በተነሳ ግጭት ጥቃት ከተፈጸመባቸው ውስጥ አንዱ መሆናቸውና ለደህንነታቸው ሲባል ስማቸው እንዳይጠቀስ ጠይቁን አስተያየት ሰጪ ከወራት በፊት ከቀያቸውና ከቤት ንብረታቸው የተፈናቀሉ ዜጎች ዛሬም ድረስ እንዳልተመለሱ ያስረዳሉ።
እኛ አካባቢ 2014 ዓመተ ምህረት ላይ ወደ ጠር አካባቢ ማለት ይችላል ጠርና የካቲት አካባቢ መጋቢት አካባቢ እንባሉት ወራቶች ማለት ነው። ኑሮች የሚያና መሰላከለ የሚለውን ተፈናቅሎ ሲያየው ነው የሚለው። ለምን ድሮ ስለተፈናቃይ ሲወራ በጣም ያን ያህል ቦታ አልሰጠው ነበር። ግን ተፈናቅለ ሲታየው ብቻ ነው ስለተፈናቃይ የምትረዳው። ቤቶቻችን የሰራነው ቀርቶ ሰው ቤት ተከራይተን በጣም በትላልቅ ችግሮች ውስጥ ከዛ ወዲህ በጣም ወደ ብዙ አባወራዎች ተፈናቃዩ ልጆቻቸውን ሁሉ ይዘው ሌላ ጅንካ ከተማ ላይ ነው አሁን ተፍረን ያለ ነው ማለት ነው። ካምፕ ነበር መጀመሪያ ኮልታ ትምህርት ቤት አካባቢ ነበር ነው።
እናም 2014 ዓ.ም የክልሉና ሌሎች የአስተዳደር ጥያቄዎችን መነሻ ያደረጉ ግጭቶች ክልሉን ፈተና ውስጥ ያከተቱበት እንደነበር ምሁራን ይናገራሉ። ክልሉ ባለፉት 2 ዓመታት በተለይም በ2014 ዓመተ ምህረት በፖለቲካዊ ኢኮኖሚያዊና ማህበራዊ ሁኔታዎች ተፈትኗል ይላሉ። በአዋሳ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር ሽመልስ ሻግሬም
ሳላንዱ የጉራጌ ጥያቄ በጣም በቅርብ ጊዜ የተነሳው ጥያቄ አንዱ ይሄ ነው። ታሪካችንም ቋንቋችንን አላዳበርንም። የኛ ቋንቋ መዳበር ሲገባው የዳበረው ሌላ ቋንቋ የሚል እንድምታ ያለው አይነት ጥያቄ ነው አብዛኞቹ የሚያነሱት። ግን ምንድነው ተረግጠናል፣ መብቶቻችን አልተከበሩም፣ ማንነታችን ተደፍትጧል የሚል ዋና ማዕከል አድርገው የሚንቀሳቀሱት ይህንን ጥያቄ ነው።
በክልልነት እንዲሁም ከልዩ ወረዳ እስከ ዞንነት የመደራጀት የመብት ጥያቄዎች ከጥያቄነት አልፎ የግጭት መንስኤ ሆነው ብዙ ጉዳት አስከትሏል ያሉት ደግሞ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ባለሙያው አቶ ዳያ ሞዳሌ ናቸው።
የመዋቅር ጥያቄ የህዝብ ሞት፣ የህዝብ መፈናቀል፣ የጸጥታ አካላትንም መሞት ያስከተለ በጣም አሳዛኝ ነገር ነው። የደቡብ ክልል 2014 ዋናው ጉዳይ እንግዲህ ለሀገር መከላከያ ድጋፍ ከማድረግ ውጭ ተሰራ የምትለው ይህንን ማስተናገድ ነው። ስለዚህ የህዝብን ሰላም ያሳጣ፣ የህዝብን መረጋጋት ያሳጣ፣ በጣም ጎጂ ውጤት ያስከተለ ጉዳይ ነው።
በክልል ለመደራጀት ከቀረቡ የ11 ዞኖች ጥያቄዎች ውስጥ በፌዴሬሽን ምክር ቤት ተቀባይነት አገኝቶ ከደቡብ ክልል የወጣና ከሁለት ዓመታት በፊት በቅድሚያ የተመሠረተው የሲዳማ ክልል ነበር። በ2014 ዓ ም ደግሞ በዚሁ በደቡብ ክልል ስር የነበሩ ሌሎች 5 ዞኖችና አንድ ልዩ ወረዳ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል በሚል ሌላ ክልል መስርተዋል። የክልሉና የፌዴራል መንግስትም እየጨመረ ለመጣው በክልል ለመደራጀት ጥያቄ ምላሽ ለመስጠት ሲባል ባቋቋሙት የምሁራን ቡድን ጥናት አስጠንቷል። በአገሪቱ ጠቅላይ ሚኒስትር የተሰየመና 80 አባላት ያሉት የሰላም አምባሳደሮች ቡድንም ከህዝብ ጋር ምክክር አድርጎ የተለያዩ አማራጭ ሀሳቦችን አቅርበዋል። ተግባራዊ የተደረጉ ባሉ አንዳንድ አማራጭ ሀሳቦች ምክንያትም ከሩብ ምዕተ ዓመት በላይ ከ56 በላይ ብሔር ብሔረሰቦችና ህዝቦችን ይዞ የዘለቀው የደቡብ ብሔር ብሔረሰቦችና ህዝቦች ክልል ቅርጹ የተቀየረ ነው። የፌዴሬሽን ምክር ቤት ባለፈው ነሐሴ 12/2014 ዓ.ም 6 ዞኖችና 5 ልዩ ወረዳዎች አንድ የጋራ ክልል ለመመስረት ያቀረቡትን ጥያቄ ተቀብሎ አጽድቋል። በመንግስት የቀረበውን የጋራ ክልል የመመስረት ጥያቄ የተቃወመው የጉራጌ ዞን ጨምሮ 5 ዞኖችና 1 ልዩ ወረዳ ደግሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚል በነባሩ ክልል ስር እንዲቀጥል ወስኗል። እናም የደቡብ ክልል ቢያንስ ወደ 4 ክልሎች የተከፈለ እንደሆነም ሂደቶች እያመላከቱ ነው። የኢትዮጵያ ህገ መንግስት አንቀጽ 39ና 47 እስከ መገንጠል መብት ይሰጣል። የህገ መንግስቱ አንቀጽ 47 ንዑስ አንቀጽ 3 ደግሞ በብሔሩ በብሔረሰቡና በህዝቡ ምክር ቤት በሁለት ሶስተኛ ድምፅ ተቀባይነት እስካገኘ ድረስ ማንኛውም ብሔር ብሔረሰብና ህዝብ የራሱን ክልል የመመስረት መብት አለው ሲል ይደነግጋል። አቶ ዳያሞም ከክልልም አልፎ ትኩረት ሊሰጠው የሚገባ ጉዳይ ይሄ ነው ይላሉም። ለአገሪቱም ፈተና እንደሆነ በመግለጽ መፍትሄው ህገ መንግስቱን ማሻሻል ብቻ እንደሆነም አቶ ዳያሞ ተናግሯል።
ስለዚህ ህገ መንግስቱ አንድ ላይ እስከሚሻሻል ወይ እንዲሻሻል ወይም ለብሔራዊ ምክክር ማቅረብ እንጂ በአንድ ፓርቲ ማዕቀፍ ለአንዱ ሰጥቶ ለአንዱ መከልከሉ ሌላ ረብሽ ያስነሳል የሚል ነገር ግን በሀገር አቀፍ ደረጃ ህገ መንግስቱን የሚያሻሽል ኢሹ ሆኖ ቢቀርብ ነው የሚሻለው እንጂ ሰላም አሁንም የ2014 ያየነው መከራ የሚያበቃ አይመስልም።
በክልልነት ለመደራጀት ግፍት አደረጉ የሚባሉት ፖለቲካዊ፣ ኢኮኖሚያዊና ማህበራዊ የተባሉ ምክንያቶችና ፍላጎቶች መሆናቸውን በሐዋሳ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር የሆኑት ሽመልስ አሻግረ ተናግሯል። የክልሉ መከፋፈል የተለያዩ ጉዳቶችን ማስከተሉን አብራርቷል። በክልል የመደራጀት ጥያቄዎች የመበራከታቸው ምክንያትም የኢኮኖሚ እኩል ተጠቃሚነትና ፍትሐዊነት እንዲሁም ሌሎች የመፍት ጥያቄዎች ናቸውም ብሏል።
ኢኮኖሚያዊ ፍትሐዊነት ሲባል የስበት ማዕከላቱ እጅግ ውስን የነበሩና አብዛኞቹ ብሔሮች ብሔረሰቦችና ህዝቦች የተዘነጉበት ክልል ነው የሚል ነው አንዱ ጥያቄ የነበረው። በዋናነት እንግዲህ የኢኮኖሚ ልማትን ስንመለከት ፕሮጀክቶች በተለያየ መንገድ ወደ የክልሎቹ ይፈሳሉ። የአብዛኞቹ ፕሮጀክቶች ወደ መሬት የሚወርዱበት ጊዜ ውስን ቦታዎች ላይ ብቻ የማትኮር ነገር እንደነበረ ይታወቃል።
በደቡብ ክልል ተስተዋለው የክልል መሰነጣጠቅ በሌሎች ክልሎች እንዳይከሰት የሚያግድ ምንም ምክንያት የለም የሚሉት አቶ ዳያሞ ሁኔታው በአገሪቱ አንድነትና አጠቃላይ ፖለቲካዊ ሁኔታ ላይ መጥፎ ጥላ ያጠላ ነውም ብሏል። እናም 2014 ዓ.ም የአገሪቱን ህገ መንግስት አንዳንድ አንቀጾች ሳይቀር ጥያቄ ውስጥ ተከተቱ። በክልል የመደራጀትና ሌሎች የአስተዳደርና የመዋቅር ጥያቄዎች በተለይም በደቡብ የአገሪቱ ክፍል ፈተና እንደደቀነ ነው የተሰናበተው። ጉዳዩን አስመልክቶም በክልሉ ነዋሪዎች ውስጥ ያለው ስሜትና አቋምም ተመሳሳይ አይደለም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ሁለተኛው አጋማሽ መሰናዷችን እንደቀጠለ ነው። ሩሲያና ዩክሬን ወደ ጦርነት ከገቡ ወዲህ በሩሲያና በምዕራቡ ዓለም መካከል ያለው ልዩነትና መካረር እየሰፋ ሄዷል። ይህ ደግሞ በተለይ አፍሪካ ላይ ባላቸው ልዩ ፍላጎት ላይም መንጸባረቅ ጀምሯል። አንዳንድ ተንታኞች እንደውም አፍሪካ ዳግም በቀዝቃዛው ጦርነት ውስጥ የነበረው አይነት አጣብቂኝ ውስጥ እየገባች ነው ይላሉ። ቻይናን ጨምሮ የዓለም ሀያል ሀገራት የበላይነት ለማግኘት በሚያደርጉት ፍልሚያ ታዲያ አፍሪካ ምን አንድምታ አለው? የፖለቲካ ምሁራንና ተንታኞችን አነጋግረናል። ቀጥሎ ይቀርባል። በጥር ወር በምዕራብ አፍሪካዊቷ ሀገር ቡርኪና ፋሶ የተካሄደውን የመንግስት ግልበጣ ተከትሎ ስልጣን የያዘውን ወታደራዊ መንግስት ለመደገፍ ሰልፍ የወጡ ሰዎች የሩሲያን ባንዲራ ሲያውለበልቡ ታይተዋል። አንዳንዶች ሀገራቸው ከፈረንሳይ ጋር ያላትን አጋርነት ትታ ፊቷን ወደ ሞስኮ እንድታዞርም መንግስታቸውን ጠይቀዋል።
ፈረንሳይን ከዚህ በኋላ አንፈልግም። እዚህ መጣ ነው ሩሲያ እንድትከላከልልን ስለምንፈልግ ነው። ፈረንሳይ እንዲሳካልን ያደረገችው ምንም ነገር የለም።
በመካከለኛው አፍሪካ ሪፐብሊክም እንዲሁ መንግስት ከታጣቂዎች ጋር ለሚያደርገው ውጊያ የሩሲያ ተዋጊዎች ድጋፍ መስጠታቸውን ተከትሎ የራሽያ ኃይሎች አንዲት ሴትና ልጇን ሲያድኑ የሚያሳይ ሐውልት በዋና ከተማው እንዲቆም አድርገዋል። እነዚህ ሁኔታዎች ሩሲያ ከቅርብ ዓመታት ወዲህ ከአፍሪካ ሀገራት ጋር ያላት ግንኙነት እያደገ መሄዱን ማሳያ ናቸው። በተለይ ሩሲያ በዩክሬን ላይ ያደረገችውን ወረራ ተከትሎ በምዕራቡ ዓለም የተጣለባትን ማዕቀቦች ተከትሎ ከአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር መሪዎቿ በተደጋጋሚ ወደ አፍሪካ መመላለስ ጀምረዋል። ይህ ያሳሰባቸው የምዕራቡ ዓለም ሀገራትም እንዲሁ ከአፍሪካ ጋር ያላቸውን ግንኙነት እንዳዲስ ለማጠናከር እየሞከሩ ነው። ለምሳሌ ዩናይትድ ስቴትስ ከፍተኛ ባለስልጣኖቿን ወደ ተለያዩ የአፍሪካ ሀገራት እየላከች ሲሆን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በነሐሴ ወር ወደ ደቡብ አፍሪካ፣ ኮንጎና ሩዋንዳ ባደረጉት ጉዞ መንግስታቸው ከአፍሪካ ጋር የሚኖረውን ግንኙነት ለማደስ ያወጣውን የአፍሪካ ፖሊሲ አስተዋውቀዋል። ፖሊሲው በእኩልነት ላይ የተመሰረተ ግንኙነትን እንደሚያበረታታም ገልጸዋል። የፖለቲካ ተንታኞች ታዲያ ሩሲያና ዩናይትድ ስቴትስ ከአፍሪካ ጋር የሚኖራቸውን ግንኙነት ለማጠናከር እያደረጉት ያሉትን ይህን ፉክክር የቀዝቃዛው ጦርነት እንደገና የመቀስቀሱ ምልክት አድርገው የሚመለከቱት ሲሆን አፍሪካ ለሀያላኖቹ ሀገሮች የጥቅም መረማመጃ እንደሆነች ይገልጻሉ። አሜሪካን ሀገር በሚገኘው ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ፕሮፌሰር ጌታቸው መታፈሪያ
አፍሪካ ሁልጊዜ የሌላ አገራት ጥቅም ማራመጃ ነች። ለጥቅም ለፍላጎቶቻቸው ማሟያ ነው የሚፈልጓት እንጂ እርግጥ አፍሪካን ፈልገው አፍሪካን ወደው አይደለም። ጥቅማቸው ማለት እንዲያው ከታሪክ ጀምሮ በዚህ በኢንዳስትሪያል ሬቮሉሽን ጊዜ ጀምሮ ወደ አፍሪካ የመጡትና አፍሪካን የተቀራመቷትም የአፍሪካን አንጡራ ሀብት በመፈለግና የአንጡራ ሀብት ደግሞ ለኢንዳስትሪያል ሬቮሉሽን ያካሄደ ነገር ነው። የስኳሩ የጥጡ የዚህ ሁሉ ከአፍሪካ ሀገር ስለሚመረት እሱን ያስፈልጋቸው።
ካናዳ በሚገኘው ባልሲሊ ዓለም አቀፍ ግንኙነቶች ትምህርት ቤት መምህርና በአፍሪካ ቀንድ ዙሪያ በርካታ ጥናቶችን ያካሄዱት ፕሮፌሰር አን ፊልስ ጀራልድ እንዲሁ አፍሪካ የተፈጥሮ ሀብት ብቻ ሳይሆን ከፍተኛ የሰው ኃይል ሀብት ያላት በመሆኗ በምስራቁም ሆነ ምዕራቡ ዓለም ከፍተኛ ተፈላጊ መሆኗን ያሰምሩበታል።
Our natural resources are variable, especially the natural resources that are needed to
አፍሪካ በተለይ ዓለምን አሁን ተፈላጊ ወደ ሆነው አረንጓዴና ንጹህ ዓለም ወደፊት ለማሻገር የሚችሉና ኢኮኖሚው በዋናነት የሚፈልጋቸው የተፈጥሮ ሀብቶች አሏት። ለምሳሌ ሊቲየምን የመሳሰሉ ማዕድኖችና ውሃ። የሰነ ምድር አጥኚዎችና የአየር ሁኔታ ተንታኞች ወደፊት ከፍተኛ የውሃ እጥረት እንደሚያጋጥም ይናገራሉ። አሁን በተለይ በምስራቅ አፍሪካ ሀገሮች ድርቅ ውስጥ ያሉ ቢሆንም አብዛኛው የውሃ ሀብት በተለያዩ የአፍሪካ ሀገሮች ነው የሚገኘው። ብዙዎቹ የአፍሪካ ሀገሮች ደግሞ ከህዝባቸው 70% የሚሆነው ከ30 ዓመት በታች ነው። ይህ ደግሞ ወደፊት የሚያሻግር የሰው ሀብት የሰው ኃይል ነው።
ቀደም ሲል በ20ኛው ክፍለ ዘመን በሶቪየት ህብረትና በምዕራብ ዓለም መካከል የታየው ቀዝቃዛ ጦርነት በዋናነት በርዕዮተ ዓለም ልዩነት ላይ የተመሰረተ ሲሆን አሁን የሚታየው ግን መልኩን የቀየረ እንደሆነ ፕሮፌሰር ጌታቸው ያስረዳሉ።
ራሽያ እንዳልኩት ምዕራቦቹ በተለይም ዩናይትድ ስቴትስ ራሽያ እንድትገለልና በተባበሩት መንግስታት ዘንድ አጋዥ እንዳታገኝ ዘመድ እንዳታገኝ ለማድረግ ስለተሞከረ ያንን እንግዲህ ለማኮላሸት በማለት የውጭ ጉዳይ ሚኒስትሩ የአሜሪካም በኋላም ደግሞ እንደዚሁ ላቭሮቭ የራሽያ ውጭ ጉዳይ ሚኒስትሩ ያንን ግፊት ለመፍጠር ለመቋቋምና አፍሪካ በተባበሩት መንግስታት ላይ ድምፅ ሲሰጡ ከእሷ ጋር እንዲሆኑ ለማድረግ ደዛ ነው በብዛት ያሉ። አሁንም ቢሆን ሸቀጣቸውን ማራገፊያ ይፈልጋሉ። ጥራጥሬ ነገሮችን እነዚያን ነገሮች ሊያመርቱ ይፈልጋሉ። ኢኮኖሚያቸው የአሜሪካም የራሽያም የዓለም በሞላ በኮቪድ ምክንያት ከዛ በኋላ ደግሞ በዚህ በዩክሬን ጦርነት ምክንያት የአሜሪካ እና የዓለም ኢኮኖሚ የኢትዮጵያ የአፍሪካ በሞላ ተናግቷል። እንደ ድሮ ሊመለስ አይቻልም። እና ያን እንዴት አድርገን እናሰራራለን ለማለት እና አንዱ አንዱን አብልጦ ጎትቶ ሌላ አንዱ ሀያል መንግስት ሌላኛው ሀያል መንግስት ጎትቶ ወይንም ጥሎ ጥቅም ለማግኘት ሲባል ነው።
በቀደመው ቀዝቃዛ ጦርነት ይታዩ የነበሩ የርዕዮተ ዓለም አመለካከት ልዩነቶች አሁንም መቀጠላቸውን የሚያሰምሩበት ፊትዝጀራልድ እንደ አዲስ ያገረሸው ቀዝቃዛ ጦርነት ግን በዋናነት በኢኮኖሚ ጥቅም ላይ የተመሰረተ ነው ይላሉ።
አዲሱ ቀዝቃዛ ጦርነት የኢኮኖሚ ጦርነት ነው፣ የተፈጥሮ ሀብትን ለማግኘት የሚደረግ ሩጫ። አብዛኞቹ የምዕራብ ሀገሮች ወደ ንጹህና አረንጓዴ ኢኮኖሚ ለመሸጋገር የሚያደርጉት ጥረት በተለይ የፖለቲካ ስልጣንን ከማስጠበቅ አንጻር በርካታ ችግሮችንና መከፋፈሎችን ፈጥሯል። መካከለኛ ገቢ ላለው የህብረተሰብ ክፍል የኢኮኖሚ አጀንዳ ለሚደረገው ጥረት ወደ አረንጓዴ ኢኮኖሚ መሸጋገር የግድ መሆኑን ያመለክታል። ያ በአፍሪካ ላይ ተጽዕኖ አለው።
በዚህ በአዲሱ ቀዝቃዛ ጦርነት አፍሪካን መፋለሚያ መድረክ ያደረጓት በቀድሞ ሶቪየት ህብረት ፈርጣማ ክንድ የነበራት ሩሲያና አሜሪካ ብቻ አይደሉም። ቻይና፣ ህንድ፣ ጃፓንና ብራዚልን የመሳሰሉ ሀገራትም እንዲሁ ከአፍሪካ ጋር የነበራቸውን የቀደመ ግንኙነት ለማጥበቅ ወይም እንደ አዲስ ለመመስረት የሚጥሩ ሀገራት ናቸው።
ቀዝቃዛ ጦርነት የሚባለው እውን ቀዝቃዛ ጦርነት መጥቷል መልኩን በመቀየር ድሮ በሁለት ጎራ በርዕዮተ ዓለም በዴሞክራሲ እና በካፒታሊዝም እና በሶሻሊዝም እና በዴሞክራቲክ ፕሪንሲፕል በሚመሩ በሁለቱ አቀንቃኞች መካከል ብቻ ነበር የተከፋፈለው። ምንድን ነው የሁለትዮሽ አከፋፈል ነበር በዓለም ላይ የነበረው፣ ባይፖላር የሚሉት በፈረንጅኛ። አሁን ደግሞ የመልትዮሽ ማለት ብዙ የሆኑ ክፍፍል ኃይሎች ተፈጥረዋል።
በአፍሪካ ቀንድ ላለፉት 40 ዓመታት ያልታየ ድርቅ በሚሊየን የሚቆጠሩ ሰዎችን የረሃብ አደጋ ላይ ጥሏል። የሩሲያና የአፍሪካ ባለስልጣናት በቅርቡ ወደ አካባቢው ባደረጉት ተደጋጋሚ ጉዞ ደግሞ ለተከሰተው የምግብ እጥረት እርስ በርስ ተወነጃጅለዋል። የእነዚህ ሀገራት አይን በአካባቢው ማንዣበብ በተለይ በድርቅና በተለያዩ ቀውሶች ለተጠቁት ሀገራት ምን ትርጉም አለው ለሚለው ጥያቄ ፕሮፌሰር ጌታቸው ሲመልሱ
በኢኮኖሚ በኩል በፖለቲካ በኩል በጂኦግራፊ አቀማመጥ በሆርን ኦፍ አፍሪካ በዚህ በአፍሪካ ቀንድ አካባቢ አሁን ጅቡቲ ለቅርጫ ቀረበች ሀገር ሆናለች። ሁላቸውም ተሰሰው እዛ ላይ መርከባቸውን ኃይላቸውን ቻይና ሳትቀር ጃፓንም እየመጣች ነው። ሁላቸውም እዛ ላይ አሰሰው የተቀመጡ ነው እና ጅቡቲ እንዲያው በዚህ ሁሉ ኃይል ተውጣ ምሰጥ ማገር ትመስላለች። እና የኢኮኖሚ የፖለቲካ በዩናይትድ ኔሽን የሚደረገው የጂኦፖለቲካ ፍትቻ ፍትጊያ እነዚህ ተደማምረው ለአሁን የርዕዮተ ዓለም ብቻ ሳይሆን የኢኮኖሚ ጥቅምም የስትራቴጂ ጥቅምም ሌላ ደግሞ አንዱን ለአንዱን ልብለት ከማለት በራሳቸው በሚደረገው ፉክክር አፍሪካ ሬል ለቅርጫ ቀረበች አህጉር ሆና ተገኝታለች።
በእንደዚህ አይነት ዓለም አቀፍ የኢኮኖሚና የስትራቴጂክ አቀማመጥ ወይም ጂኦፖለቲክስ ፉክክር ውስጥ አጣብቂኝ የገቡት የአፍሪካ ሀገራት ምን ማድረግ ይችላሉ ለሚለው ጥያቄ ደግሞ ፕሮፌሰር ፊትስ ጀራልድ መፍትሄው በአፍሪካ ህዝቦች እጅ መሆኑን ይገልጻሉ።
Educated societies are better at managing their own natural.
የተማረ ህብረተሰብ የራሱን የተፈጥሮ ሀብት የመቆጣጠር አቅም ይኖረዋል። የራስን የተፈጥሮ ሀብት መምራት ካልተቻለ በር ላይ እነዚህን ሀብቶች ሊቆጣጠሩ የሚፈልጉ በርካታ ተጫዋቾች ተሰልፈው ቆመዋል። በተለይ ደግሞ በተፈጥሮ ሀብት እጅግ የበለጸጉ ሀገራት ከሆኑ። ስለዚህ ለአፍሪካ ሀገሮች መረጋጋትና የተማረ ማህበረሰብ መኖር ትልቁና ዋናው ቁልፍ ነገር ነው።
በዚህ የሚስማሙት ፕሮፌሰር ጌታቸውም አፍሪካ ሳትወድ ከገባችበት አጣብቂኝ ለመውጣት ጠንካራ አመራር ሊኖራት እንደሚገባም አስምረውበታል።
አሁንም ለአፍሪካ የሚበጀው ቋሚ ዘለቄታ ያለው እርዳታ ማድረግ ነው። ዝም ብሎ ለጊዜው ረሃብ ሲነሳ፣ ድርቅ ሲመጣ ያቺን ብቻ እንደ እሳት አደጋ መሯሯጡ ዋጋ የለውም። ጠመንጃ መስጠቱ ዋጋ የለውም። ብልሃት ማስተማሩ፣ የውሃ መስኖ ማስተማሩ፣ እንዴት አድርገው አፍሪካኖች ራሳቸው እንዴት እንደሚቋቋሙ፣ የዚህ የአየር ለውጥን ከሌሎቹ ጋር ሆነው እንዴት አድርገው ሊታገሉ እንደሚችሉ፣ እንዴት አድርገው አርሰው የተሻለ ኢሪጌሽን አስተምረው የተሻለ ኑሮ እንዴት እንዲማሩ እርዳታ እዛ ላይ ማድረጉ ነው። ይሄ በፍልስፍናው በኩል ከስር የተነሳ እድገት ይባላል። ዲቨሎፕመንት ፍሮም ቢሎ ውሃ ላይ ገንዘብ፣ ንጽህና ላይ ማፍሰስ፣ ሴቶች ሲወልዱ እንክብካቤን እዛ ላይ ማስቀመጥ ነው እንጂ ዝም ብሎ የታንክ ጋጋታ፣ የአይሮፕላን ጋጋታ፣ የዚህ ቤተ መንግስት የመስራት ጋጋታ ለአፍሪካ ምን ዋጋ የለውም። እሱ ብልጭልጭ የሆነ የሚታይ ነገር ነው። አፍሪካኖቹን ግን ለዛሬ የሚታይ ነገር እንጂ ለገ ምግብ ሊሆን አይችልም።
የቀድሞ ቀዝቃዛ ጦርነት ከዓመታት ፍልሚያ በኋላ በምዕራብ ሀገራት የበላይነት ተጠናቋል። በርካታ ሀገራት ተዋናይ የሆኑበት አዲሱ ቀዝቃዛ ጦርነት ደግሞ በማን ድል አድራጊነት እንደሚጠናቀቅ ወይም ምን አይነት ታሪካዊ ክስተቶችን ጥሎ እንደሚያልፍ በጊዜ ሂደት የሚታይ ይሆናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ተከታዩ ሐኪሞን ይጠይቁ ነው። ለዛሬ አሉላ ከበደ የደም ወፈርን አስመልክቶ የደም ስር ቀዶ ሐኪም ፕሮፌሰር ግርማ ተፈራን አነጋግሯል።
ዶክተር ግርማ፣ የደም መርጋትን የተመለከተ ጥያቄ ነው ከአድማጭ የደረሰን። ደምህ ወፍራም ነው ተብያለሁ፣ በሕክምናው እንዴት ልረዳ እችላለሁ ሲሉ ነው የጠየቁን። በሕክምናው ዓለም የሚታወቀውን ደም መርጋትን ወደሚመለከቱ ጥያቄዎች ከማለፋችን አስቀድሞ ለመሆኑ የደም መወፈር የሚገለጽበት መንገድ አለ? የአንድ ሰው ደም ከሌላ ውስጥ ወፍራም ሆኖ ሊገኝ ይችላል?
ጥሩ ጥያቄ ነው። ይሄ ጉዳይ ደግሞ እውነት በጣም ብዙ ሰዎችን የሚነካ ስለሆነ እዚህ ጉዳይ ላይ መነጋገር መቻሉ ጥሩ ነገር ነው። በመጀመሪያ ያው ሁላችንም እንደምናውቀው ደም ፈሳሽ ነገር ነው። ፈሳሽነቱ በደም ቧንቧዎች እየተዘዋወረ የሚያስፈልጉትን ኦክሲጅንም ሆነ ሌሎች ንጥረ ነገሮች ማከፋፈል እንዲቻል የሚያደርግ እንግዲህ ደም በፈሳሽነት ስቴት በሚቆይበት ጊዜ እና ደም ይሄንን ፈሳሽነት ስቴቱን እንዲቆይ ለማድረግ የተለያዩ የራሱ ንጥረ ነገሮች አሉት። እነዛ ንጥረ ነገሮች ከበዙ ወደ መጓጓል ሊሄድ ይችላል። ከቀጠኑ ደግሞ ወይንም ካነሱ ደግሞ አንዳንዶቹ ነገሮች በጣም ቀጥኖ ለመድማት የሚያስችል ሁኔታዎች ሊፈጠር ይችላል።
በቀላሉ ደም የመፍሰስ ሁኔታ ሊፈጠር ይችላል።
ባላንስ አለ። ይሄ ባላንስ ደም በደም ስሮች ብቻ እንዲሽከረከርና በሚሽከረከርበት ጊዜ የቅጥነቱን ሁኔታ ባላንሱን ጠብቆ እንዲቆይ የሚያደርጉ ውስጣዊ ንጥረ ነገሮች አሉት። በዛ መልኩ ነው እንግዲህ ደም የሚሽከረከረው ማለት ነው።
ስለዚህ አድማጫችንን አነጋገር ተፈጥሯዊ በሆነ መንገድ ያንድ ሰው ደም ከሌላው ቀደም ያሏቸው በውስጡ ያሉ ያን ፈሳሽነት ጠባዩ እንዲኖረው ከሚያደርጉ ቅመሞች ማነስና መብዛት እሱም ደግሞ ወደ መጓጎልና ሌሎች ችግሮች ከማምጣቱ ባሻገር ወፍራም ደም ያለው ቀጭን ደም ያለው የሚባል ነገር አለ ወይስ ያገላለጽ ብቻ ይሆን?
እንደዛ ማለት አይቻልም። እነዛ እንዳልኩት ንጥረ ነገሮቹ ባላንሳቸውን ካጡ የመጓጎል አዝማሚያ ሊኖረው ይችላል አንድ ሰው። እነዛ ንጥረ ነገሮች ደግሞ ባላንሳቸውን ደግሞ ወደ ሌላ አቅጣጫ ካጡ ደግሞ የመድማት ቴንደንሲ ሊኖር ይችላል። ስለዚህ ወፈረ ቀጠነ ሳይሆን የመጓገልና ያለመጓገል እድሉ ጨመረ ወይ ቀነሰ የሚለው ነገር ላይ ነው መነጋገር የሚቻለው ከሕክምና አኳያ ማለት ነው።
መልካም። ወደ ዋናው ጉዳያችን የደም መጓጎል ወይም የደም መርጋት እንምጣና ቅድም የደምን ፈሳሽነት ጠባይ ጠብቀው የሚያቆዩ ቅመሞች በደም ውስጥ የሚኖሩት ሲያንሱና ሲጨምሩ የሚፈጠረውን ሁኔታ ጠቁመዋል። ምንድን ነው እነሱ እንዲጨምሩ እንዲቀንሱ የሚያደርጉት ምክንያቶች? ሌሎችስ ምክንያቶች ይኖሩ ይሆን? የደም መጓጎል የሚፈጠርባቸው ሁኔታዎች?
አዎ፣ በመጀመሪያ ነገር ያው እንደምናውቀው አንድ የደም ስር ከተከፈተ ለምሳሌ ከተቀደደ ወይንም ከተቆረጠ ደም ዝም ብሎ ሊፈስ ይችላል እና ሰውነታችን በተለያየ መልኩ ራሱን የሚከላከልበትና የሚጠብቅበት ሁኔታዎች አሉ እና የደም መጓጎል አሁን ለምሳሌ አንዱ ሰውነት ራሱን ለመጠበቅና ዝም ብሎ ላለመድማት
የሚፈሰውን ደም
ለማቆም የሚያደርገው ዲፌንስ ነው፣
የመከላከያ ዘዴ
ነው። እንደዛ ነው እና ደም ብዙ ጊዜ ከጓጎለ የምናውቃቸው እንግዲህ የምናስተምራቸው ሶስት ምክንያቶች አሉ። አንደኛው ምክንያት የደም ስሩ ወይንም ይሄን ደሙን የሚያሽከረክረው ቱቦ አደጋ ከደረሰበት አንድ እሱ ነው። ሁለተኛ ለምሳሌ ደሙ ካልተሽከረከረ ዝም ብሎ አንድ ቦታ ብቻ ቁጭ ካለ ምሳሌ ቧንቧው ቢዘጋ እንበል፣ በቀላል ለማስረዳት ያህል ደሙ ካልተሽከረከረ አንድ ቦታ ቁጭ ካለ እሱም ያው መጓጎሉ አይቀርም። ሌላው ምክንያት ደግሞ የደም መጓጎል ሊፈጠር የሚችለው ምንድን ነው? እነዚያ ቅድም ያልኳቸው አንዳንድ ኮአጉሌሽን ፋክተርስ ነው የምንላቸው እንደዚህ ንጥረ ነገሮች ባላንሳቸውን አጥተው የበለጠ የሚያጓጉል አይነት ንጥረ ነገሮች ከበዙ እነዛን ሁኔታዎች ያው ሊያደርጉ ይችላሉ። ስለዚህ ብዙ ጊዜ እንደዚህ አይነት ነገር የሚፈጠረው እንዳልኩት ወይንም ከአደጋ ጋራ ሊሆን ይችላል። አንዳንድ ጊዜ እነዚህ ንጥረ ነገሮች ባላንስ የሚጠፉበት ምክንያት በተፈጥሮና ከዘር ወደ ዘር በሚተላለፉ የበሽታ አይነቶችም ሊሆን ይችላል። ሌሎች ደግሞ ከዘር ዘር ባይሆንም አንዳንድ ክስተቶችም ደግሞ ደም የበለጠ የሚጓጉሉበትን ሁኔታ ሊፈጥሩ ይችላሉ እና እነዛን ክስተቶች ማወቁ መከላከያ ደግሞ በሽተኞች እንድንሰጥ ይረዳናል። ስለዚህ በሌላ ቋንቋ ምንድን እንግዲህ በእንግሊዝኛ ፕሮፊላክሲስ ማለት እንደዚህ አይነት ሁኔታ እንዳይፈጠር ለመከላከያነት የምናደርጋችን። ግን እነዚህ ደግሞ ሁኔታዎች የሚከሰቱት መቼ ነው የሚለውን ነገር ማወቅ ደግሞ ያው ያስፈልጋል ማለት ነው እና አንዳንድ ሊስቶች አሉኝ፣ እነሱ ልነግርህ ይችላል።
በሰውነት ውስጥ የሚዘዋወረውን ደም የፈሳሽነት ጠባይ ዘለቄታ እንዲኖረው ወደ አማርኛ ለማምጣት ፈልጌ ነው።
አዎ፣ በተፈጥሮ ሰዎች ካላቸው በጄኔቲክ ሄሬዲተሪ ከሚመጣው ሌላ እንግዲህ አንዳንድ አኳየርድ የምንላቸው ማለት በሁኔታዎች የሚከሰቱ የደም መጓጎል ችግሮች ሊኖሩ ይችላሉ። አንደኛው ለምሳሌ ከምን ጋር የተያያዘ ነው? ከብዙ አለመንቀሳቀስ መቻል ጋር ማለት ለምሳሌ አንድ ሰው እግሩ ተሰብሮ በጀሶ ታስሮ ወይንም ቀዶ ጥገና ሕክምና ተደርጎለት ኦድ ተደርጎላት ሆስፒታል አልጋ ላይም ሆነ ቤታቸው አልጋ ላይ ለረጅም ጊዜ ሳይንቀሳቀሱ መቆየት የእንቅስቃሴ ማጣት የደም መጓጎልን እድል ይጨምራል። ለምሳሌ አንዳንድ ሌሎች ሁኔታዎች ለምሳሌ የምናያቸው ምንድን ነው? የወሊድ መቆጣጠሪያ ጋር ተያይዞ ብዙም ባይሆን አንዳንድ ጊዜ የደም መጓጎል እድሉ የሆርሞን ለውጦቹ የደም መጓጎል እድሉን ሊጨምሩ ይችላሉ። ሌሎች ከደም መጓጎል ጋር የተያያዙ ችግሮች ለምሳሌ ለካንሰር አይነት በሽታ ያላቸው ሰዎች የዚህ የንጥረ ነገሮቹ ባላንስ ስለሚዛባ እንደዚሁ የመጓጎል እድላቸው ከፍ ያለ ይሆናል። ሌሎች ነገሮች የምናያቸው ከእድሜ ጋራ እድሜያቸው ጠና ያሉ ሰዎች፣ የሰውነት ውፍረት በጣም የተጫጫናቸው ሰዎች፣ አንዳንድ ጊዜ በእርግዝናም ጊዜ እንደዚሁ የደም የመጓጓል እድሉ የሚጨምርበት ሁኔታ አለ። ከዛ በተረፈ አደጋ በሚከሰትበት ጊዜ እንግዲህ ብዙ ጊዜ አደጋ ሲከሰት ያው ሰዎች የመንቀሳቀስ እድላቸው ስለሚቀንስና አልጋ ላይም ስለሚሆኑ ሊሆን ይችላል። ከዛ ጋር ተያይዞ አንዳንድ ደግሞ ከአደጋው ጋር ተያይዞ የሚፈጠሩ እነት ውስጥ የሆርሞን ለውጦች ስለሚኖሩ እነዛ ነገሮች ወደ ደም መጓጓል ይዳርጋሉ። እና እነዚህን በማወቅ አንዳንድ ሕክምናና አንዳንድ ጥንቃቄ ከወደዚሁ ሕክምና እናደርጋለን። ለምሳሌ ኦፕራሲዮን የሚደረግ ሰው ካለና ኦፕራሲዮኑ ረጅም ጊዜ የሚፈጅ ከሆነ ወይንም ኦፕራሲዮኑ በተለይ አጥንት ነክ ነገር ጋር የተያያዘ ከሆነ እንደዚህ አይነት የደም መጓጎል እንዳይፈጠር የምንሰጠው መድኃኒት አለ ለመከላከል ያህል ያንን ማለት ነው። እና በዛ መልኩ ሌሎቹም ለምሳሌ የካንሰር በሽተኛ ላይም ሆነ አደጋ የደረሰበትም ሰው እንደዚሁ የመከላከል መድኃኒቶቹን በመስጠት ደም እንዳይጓጉል
ለመከላከል ይረዳል።
ወደዚሁ ለመከላከል ሙከራ ይደረጋል።
አድማጮች፣ ፕሮግራማችንን ወደ ማጠናቀቁ ተቃርበናል። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ሙስናን በአገር ውስጥም ሆነ በዓለም አቀፍ ደረጃ መዋጋት ለዩናይትድ ስቴትስ ቁልፍ የብሔራዊ ደህንነት ጥቅምና ቅድሚያ ትኩረት የሚሰጠው የውጭ ጉዳይ ፖሊሲ መሆኑን ፕሬዚደንት ጆ ባይደን ገና ከመጀመሪያው ግልጽ አድርገዋል። ምክንያቱም ያ መተማመንን ያጠፋል፣ ልማትን ይቃረናል፣ በዲሞክራሲ ተቋማት ላይ ያለውን አመኔታ ይሸረሽራል፣ የኢኮኖሚ እድገትንም ያደናቅፋል በማለት የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። በመጨረሻም ዋጋ ሲያሻቅብ ለህዝባዊ ተቋማት የሚመደበው መዋለ ንዋይ አነስተኛ ሲሆን ጥቂት ሀብቶች ብቻ ሲሆኑ የተፈጥሮ ሀብት ሳይጠበቅ ሲቀር የሚያስከትለውን ዋጋ የሚከፍሉት ዜጎች ናቸው። ዋይት ሀውስ ሙስናን መዋጋት ላይ ያተኮረውና በአይነቱ የመጀመሪያ የሆነውን እቅድ ያወጣው ለዚህ ነው። እቅዱም ዩናይትድ ስቴትስ ከሙስና ጋር የተያያዙ ወንጀሎችን እንዴት አድርጋ መዋጋትና ምላሽ መስጠት እንደምትችል የሚያመላክት አብይ መመሪያ ነው። በሁሉም የዩናይትድ ስቴትስ የዲፕሎማሲና የውጭ እርዳታ ዘርፎች ሙስናን ለመዋጋት የሚደረገው ጥረት ለማቀናጀትና ለማጠናከር ፕሬዚደንት ጆ ባይደን ሪቻርድ ኔፊውን በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዓለም አቀፉ ጸረ ሙስና አስተባባሪ አድርገው ሾመዋል። በአስተባባሪነት የተሾሙት ኔፊው ባለፈው ሐምሌ 19 2014 ዓ.ም በሰጡት ጋዜጣዊ መግለጫ ስትራቴጂው እርስ በርሳቸው በሚደጋገፉ አምስት ምሰሶዎች የተደራጀ መሆኑን ተናግረዋል።
የመጀመሪያው ማዘመን፣ ማስተባበርና ዩናይትድ ስቴትስ መንግስት ሙስናን ለመከላከል ለሚያደርጋቸው ጥረቶች አቅም መገንባት ነው። ሁለተኛው ህግ ወጥ ፋይናንስን መቆጣጠር ነው። ሶስተኛው የሙስና ተዋናዮችን ተጠያቂ ማድረግ፣ አራተኛው ደግሞ የጸረ ሙስናና ዘርፈ ብዙ መዋቅሮችን መጠበቅና ማጠናከር ነው። አምስተኛው የዲፕሎማሲ ተሳትፎን ማሻሻልና የውጭ እርዳታ ምንጮች ለጸረ ሙስና ፖሊሲ ግቦችን ለማስፈጸም ጥቅም ላይ መዋል ነው።
የጸረ ሙስና ስትራቴጂን ተግባራዊ ለማድረግ ቅድሚያ ትኩረት የሚሹ በርካታ ጉዳዮች አሉ። የመጀመሪያው አሉ አስተባባሪው ኔፌው፣ የጸረ ሙስና ስራችንን ለማካሄድ የሚጠቅሙ በይበልጥ የተቀናጁ መንገዶችን በማዘጋጀት ላይ ነን ሲሉ የተናገሩትን ርዕስ አንቀጹ ጠቅሷል።
Real progress is going to require a bundle of reforms.
እነተኛው ለውጥ በርካታ ማሻሻያዎችን ማድረግና በሁሉም ወገኖች ያልተቋረጡ ጥረቶችን ማድረግ ይጠይቃል። ይሄ ደግሞ እንደየሁኔታውና እንደየሀገሩ የትኛው መንገድ እንደሚሰራ በመረዳት ላይ የተመሰረተ ሊሆን ይገባል።
ሁለተኛ በጸረ ሙስናው ማህበረሰብ የሚወሰዱ እርምጃዎችን ለማበረታታትና የጸረ ሙስና ቁርጠኝነትን ለማጠናከር እየሰራን ነው ብለዋል።
Third, the United States will continue to play leadership.
ሶስተኛው United States በጸረ ሙስና ትግል ውስጥ የመሪነት ሚና መጫወቷን ተቀጥላለች። ከአጋሮቻችንና ለዚህ ዓላማ ቁርጠኞች ከሆኑ ብዙ አገሮችና ድርጅቶችም ጋር በአጋርነት እንሰራለን።
በመጨረሻም በዩናይትድ ስቴትስ የራሳችንን ውስጥ ደንቦቻችንና ህጎቻችንን የምናጠናክርበትን ለማየትና የራሳችን ምርጥ ተሞክሮች ተፈላጊውን ደረጃ ማማውላታቸውን ለማረጋገጥ ምን ማድረግ እንዳለብን እንመለከታለን ሲሉ፣ ሙስናን ሙሉ ለሙሉ ለማስወገድ የሚያስችል ምንም ነገር የለም ያሉት ኔፊው፣ ሁላችንም በዚህ ጉዳይ አብረነን ይህን ችግር ለመቋቋም የተሰለፍን ሁላችንም የፈተና አለብን ያሉትን ጠቅሶ ርዕሰ አንቀጹ ጽሑፉን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ እንዲሁም ፕሮግራሙን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ አመሸሁ። ስመኝሽ የቆየ ነበርኩ። ሰላም ደናደሩ።